በኢየሱስ ክርስቶስም ሰላም እላችኋለሁ። እንደምን አላችሁ? እንግዲህ ባለፈው የጀመርነው ትምህርታችንን ዛሬ እንቀጥላለን። የመንፈስ ቅዱስ የጸጋ ስጦታ አጠቃቀም በሚል ርዕስ ማለት ነው። ክፍል ሁለት ትምህርታችንን በጸሎት እንጀምራለን። እንጸልያለን። የዘላለም አምላክ እግዚአብሔር ሆይ እናመሰግናለን። በሕይወት አኑረህ ስላንተ እንድንነጋገር ያንተን ክብር እንድናወራ እድል ስለሰጠህን፣ ጌታ ሆይ በዚህ ርዕስ ላይ ደግሞ ስንነጋገር እርዳን። ያንተን ፈቃድና ሀሳብ የሆነውን መናገር እችል ዘንድ እኔ መርታኝ። ወገኖችም ደግሞ እግዚአብሔር ሆይ ቃል መስማት እንድንችል እርዳን። ሁሉ ነገር ጌታ ሆይ የምናደርገው ለአንተ ክብር እንድናደርግ እርዳን። በኢየሱስ ክርስቶስ አሜን። እንግዲህ ባለፈው አንዳንድ ነጥቦችን ያነሳሁትን አሁን ደግሞ በዛ ነጥብ ላይ ደግሞ የተወሰኑ ነጥቦችን ጎላ አድርጌ ዛሬ የምቀጥላለሁ ማለት ነው። የእግዚአብሔር ሰዎች ራሳቸውን ለእግዚአብሔር ለአገልግሎት በሚሰጡበት ጊዜ እግዚአብሔር መንፈሱ እንደሚሰጥ ከዚህ በፊትም ደግሞ በዓለም ውስጥ ድንቅ ነገሮችን ያደረጉ ሰዎች በዚህ በእግዚአብሔር መንፈስ በሰጣቸው ጸጋ እንዳገለገሉ አንዳንድ ምሳሌዎችን አንስቼ ነበር። ለምሳሌ ባለፈው የነ ሙሴን፣ የነ ኤልያስን፣ የነ አብርሃምን እና የነ ጳውሎስን እንደዚሁ ማንሳት ይታወሳል። ምናልባት በዚህ ነጥብ ላይ ተጨማሪ ነጥቦች ማንሳት አስፈላጊ እንደሚሆን አስቤያለሁ። እነዚህ ሰዎች ጌታን ያገለገሉት በፈቃደኝነት ራሳቸውን ስለሰጡ ነው። የእግዚአብሔር ክብር በእነሱ ላይ የተገለጸው ልክ እነሱ በፈቃደኝነት ራሳቸውን ይችላል ደግሞ ይሰራል። ስለዚህ በዕብራውያን መጽሐፍ ምዕራፍ 12 ላይ እንደዚህ ይላል። ምዕራፍ 12 ቁጥር 1-2 ያለው ማለት ነው። እንግዲህ እነዚህን የሚያዩ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎ የሚከበድ ሚሆን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ተቀምጧልና። እነዚህን የሚያዩ ምስክሮች በእኛ ዙሪያ አሉ። በቀደሙ ዘመናት ጌታን በሕይወታቸው አስከብረው አገልግለው ያለፉ ማለት ነው። ቅድም የጠቀስኳቸው ሰዎች ማለት ነው። ስለዚህ እነሱ ለእኛ ምሳሌዎች ናቸው ነው እያለ ያለው። ይሄ ማለት እኛም ራሳችንን ፈቅደን እና ወደን ለእግዚአብሔር ከሰጠን እግዚአብሔር እኛንም ሊጠቀምብን ይችላል። እንግዲህ ይሄ የእግዚአብሔር መንፈስ ለአገልግሎት ሰዎችን በሚያዘጋጅበት ጊዜ የሰዎችን ፈቃደኝነት ይፈልጋል ማለት ነው። ሰዎች ራሳቸውን በፈቃድ ለእግዚአብሔር በሚሰጡበት ጊዜ እግዚአብሔር ደግሞ ይህንን የመንፈስ ቅዱስን ኃይል ጸጋውን ይገልጻል ማለት ነው። እነዚህ የእግዚአብሔርን ስም አስከብረው ያለፉ እነዚህ ትላልቅ የእግዚአብሔር ሰዎች ትልቁ ነገር እዚህ ላይ ነው ያለው። በፍጹም በንጹህ ልባቸው ወይም ደግሞ በትክክለኛ አቲቱድ እና ሞቲቭ ማለት ነው ጌታን ያገለገሉ ናቸው ማለት ነው። ምናልባት አንዳንድ ጊዜ ስናስብ ይሄ በእኛ ጊዜ ሊሆን እንደማይችል አድርገን እንዳንወስድ ጥንቃቄ ማድረግ ያስፈልገናል። በሌላ ክፍል ከዚህ ጋር የተያዘው ኤልያስም እንደኛ ሰው ነበረ ይላል። ነገር ግን ያንን የሚመስል ታላቅ ተአምራት በእጁ ተደረገ። እግዚአብሔርን እና ሕዝቡን የካዱ ሕዝቡን ያሳሳቱ የበዓልን ነቢያት የእስራኤልን ሕዝብ ያሳሳቱትን በእግዚአብሔር ስም ሲቋቋማቸው ወይም ደግሞ ህዝቡን እያሳቱ እንዳይቀጥሉ ኤልያስ ተወላልዶ በነፍስ ከእርሱ ተወራዶ ማለት ነው። ከሰማይ እሳት ወርዳ መስዋዕቱን እንዲበላ ሲጠይቅ እግዚአብሔር ያንን አደረገው። ይህ እንግዲህ አሁን ሲታሰብ የማይሆን ነገር ነው፣ የማይሆን ነገር የሚመስል ነው። ነገር ግን በኤልያስ ላይ ሆነ ማለት ነው። ቅድም እንደጠቀስኩት ኤልያስም እንደኛ ሰው ነበረ። ልዩነቱ ምንድን ነው? የእምነት ጉዳይ ነው። ይህንን ለእግዚአብሔር ምቹ ሆኖ እግዚአብሔርን በዚህ መልክ ለማገልገል በመፍቀዱ እግዚአብሔር ደግሞ ተጠቀመበት ለማለት ነው። በእኛ ዘመን በነ አብርሃም ዘመን፣ በነ ኤልያስ ዘመን፣ በነ ሙሴ ዘመን ሆኖ ያበቃ ሳይሆን በአሁኑ ዘመንም የሚሰራ ነገር ነው። እኛ ፈቃደኞች ስንሆን እግዚአብሔር እኛንም ሊጠቀምብን ይችላል። መንፈሱ በእኛም ላይ ያፈሳል። ይችላለን ማለት ነው። ልክ ከዛ ጋር ተመሳሳይ የሆኑ ነገሮችን በዕብራውያን ምዕራፍ 11 ከቁጥር 1 ጀምሮ ይናገራል። እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናውቀውንም ነገር የሚያስረዳ ነው። ለሽማግሌዎች የተመሰከረላቸው በዚህ ነውና ዓለሞች በእግዚአብሔር ቃል እንደተዘጋጁ፣ ስለዚህም የሚታየው ነገር ከሚታየው እንዳልሆነ በእምነት እናስተውላለን። ይሄ አሁን ፍጥረት ዓለም ውስጥ ያሉት እነዚህ ብዙ እጅግ በጣም ተቆጥረው ቁጥርን የማንጨርሳቸው ነገሮች ሁሉ ከእግዚአብሔር እንደሆኑ በእምነት እናስተውላለን ነው። በእግዚአብሔር ስናምን ይሄ ነገር ከእግዚአብሔር እንደሆነ ማለት ነው። ብዙ የሚታዩ ነገሮች ከማይታዩት ሁሉን ቻይ ከሆነ ጌታ እግዚአብሔር ማለት ነው። የዚህ አይነት እምነት ሁሉን ቻይ የሆነ ጌታ፣ ሁሉን የፈጠረ፣ ሁሉን የሚገዛ፣ በሁሉ ላይ የሚሰለጥን እግዚአብሔር እንዳለስ በምናምንበት ጊዜ እሱን ለማገልገል ለእሱ ክብር እንዲሰጥ ራሳችን እናዘጋጃለን ማለት ነው። በምናዘጋጅበት ጊዜ ደግሞ እግዚአብሔር በመንፈሱ ክብሩ በእኛ ላይ ይገልጻል። በነ ኤልያስ እንዳደረገ በሌሎችም ማለት ነው። ልክ አሁን ሌሎቹ በእግዚአብሔር መንፈስ ሆነው የዚህን አይነት አገልግሎት መስጠት እንደሰጡ ነው። ቁጥር 4 ላይ እንደዚህ ይላል፣ አቤል ከቃየል ይልቅ የሚበልጥን መስዋዕት ለእግዚአብሔር በእምነት አቀረበ፣ በዚህም እግዚአብሔር ስለ ስጦታው ሲመሰክር እሱ ጻድቅ እንደሆነ ተመሰከረለት። ሞቶም ሳለ በመስዋዕት እስካሁን ይነገርለታል ነው ብለው እስካሁን ይነገራል። ይህም በእምነት የሰጠው አገልግሎት ነው ማለት ነው። ቃየል የሰው ልጅ አባቶች ከሆኑት ከመጀመሪያዎቹ የሆነው ማለት ነው። የአዳም ልጅ ለእግዚአብሔር መስዋዕትን ሰጠ፣ አገለገለ ማለት ነው። ይህ የአገልግሎት ጸጋ፣ የመንፈስ ቅዱስ የጸጋ ስጦታ እግዚአብሔርን እንድናገለግል የሚሰጠን ነው ማለት ነው። ለእኛ ክብር ሳይሆን ለእግዚአብሔር ክብር። እዚህ ላይ ቃየልም ያንን ልክ በዚህ መልክ ለእግዚአብሔር ክብር መስዋዕት ሲያቀርብ እንመለከታለን። እንግዲህ አገልግሎት ከመጀመሪያ ደረጃ ከአገልግሎት የጸጋ ስጦታን ተጠቅመን ብዙዎቹን ወደ ኢየሱስ ክርስቶስ ለማምጣት ከዛ የሚቀድመው የራሳችን ሕይወት በቅድስና ለእሱ መስዋዕት አድርገን ማቅረብ ነው ማለት ነው። ከዛ ቀጥሎ ደግሞ አገልግሎቱ መስዋዕት ማቅረቡ፣ ለሌሎች የጌታ የኢየሱስን ወንጌል መናገሩ፣ ማስተማሩ ሌላው ይቀጥላል ማለት ነው። ይህ በእግዚአብሔር መንፈስ የሚሆን ነው። ቃየልን በእግዚአብሔር መንፈስ ሆኖ ያደረገው ነው። አቤል ደግሞ የእሱ ተቃራኒ የሚያቀርበው የሚሰጠው አገልግሎት ለእግዚአብሔር ክብር በመሆን መልክ እንደሆነ፣ በቅናት የተሞላ እንደሆነ፣ የአቤል መስዋዕትነት ተቀባይነት በማግኘቱ ልቡ በቅናትና በቁጣ ሲሞላ እንመለከታለን። ከዚህም የተነሳ ቃሉ እንደምናገረው አቤልም ከቃየል ይልቅ የሚበልጥ መስዋዕት ለእግዚአብሔር በእምነት አቀረበ፣ በዚህም እግዚአብሔር ስለ ስጦታው ሲመሰክር እሱ ጻድቅ እንደሆነ ተመሰከረልን። ሞቱም ሳለ በመስዋዕቱ እስካሁን ይነገራል። ይሄ ነው እንግዲህ አገልግሎት ማለት፣ የአቤል አይነት አገልግሎት ማለት ነው። የጸጋ ስጦታ የሚሰጠን በዚህ በንጹህ መንፈስ ጌታን ለማገልገል ባለን እቅድ በምናደርገው እንቅስቃሴ እግዚአብሔር የሚሰጠን ኃይል ነው ማለት ነው። ልክ አሁን የአቤል አይነት አገልግሎት ማለት ነው። የቃየል ተቃራኒ ማለት ነው። ሄኖክ ሞትን እንዳይ በእምነት ተወሰደ ይላል። ይህ እንግዲህ የእምነት ስጦታ በእግዚአብሔር መንፈስ ሲሆን ያስተለመደ ከእግዚአብሔር ታላላቅ ነገሮችን ማድረግ እንደምንችል በእግዚአብሔር ላይ የሚኖረን እምነት ማለት ነው። ይሄ የመንፈስ ቅዱስ ስጦታ ነው። በመንፈስ ቅዱስ በምንሞላበት ጊዜ የሚሆን ነው። እግዚአብሔርም እንደወሰደው ይናገራል። እንግዲህ እነዚህ ነገሮች የተወሰኑ ምስክሮች ናቸው። የተወሰኑ ትክክለኛ የሆነውን ኃይል ያለበትን አገልግሎት ሰዎች መቋቋም የማይችሉትን አገልግሎት ለመስጠት የእግዚአብሔር የመንፈስ ቅዱስ ኃይል አስፈላጊነት እና ይህ ጸጋ ስጦታ በራሳችን ጥረት የምናመጣው ሳይሆን የእግዚአብሔር መንፈስ የሚያደርገው መሆኑ በሄኖክም ያንን አይነት እምነት በአቤልም ደግሞ የዛን አይነት መስዋዕትነት አገልግሎት ለእግዚአብሔር እንዲሰጥ ያደረገው የእግዚአብሔር መንፈስ ነው። ይህ በመንፈስ ቅዱስ ስንሞላ የሚሆን ነገር ነው። ቁጥር 23 ላይ ምዕራፍ 11 ማለት ነው። ቁጥር 23 ላይ እንደዚህ ይላል፣ ሙሴ ከተወለደ በኋላ ወላጆቹ ያማረ ሕፃን መሆኑን አይተው በእምነት 3 ወር ሸሸጉት። ይህም እንግዲህ እምነት ነው። እንግዲህ ተመልከቱ፣ ይህ በመንፈስ ቅዱስ ኃይል ማንም ሰው ይህንን ዝም ብሎ ሊያደርግ የሚችለው ሳይሆን የእግዚአብሔር መንፈስ በሰው ሆኖ የሚያደርገው ይሄ የእምነት ስጦታ የሚባለው ማለት ነው። የንጉሥንም አዋጅ አልፈሩ። ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ከግብፅም ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንደሆነ አስቧልና፣ ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበልን መረጠ። ብድራቱን ትኩር ብሎ ተመልክቷልና የንጉሱን ቁጣ ሳይፈራ የግብፅን ሀገር የተወ በእምነት ነበረ። የማይታየውን እንደሚያየው አድርጎ ጸጥቷልና፣ አጥፊው የበኩርን ልጆች እንዳይነካ ፋሲካንና ደም መርጭትን በእምነት አደረገ። እንግዲህ ይሄ የእምነት ስጦታ ትልቅ እምነት ነው። እንግዲህ ሙሴ ወዶና ፈቅዶ እግዚአብሔርን ለማገልገል ራሱን ሲሰጥ፣ እግዚአብሔር ደግሞ በመንፈስ ቅዱስ ኃይል ይህንን ታላቅ ስራ በሙሴ ውስጥ ሲሰራ ይናያለን። የመንፈስ ቅዱስ ስጦታ የሆነውን ማለት ነው። ይህ የጸጋ ስጦታ እግዚአብሔር የሚሰጠው ስጦታ ነው። ከዚህም የተነሳ የንጉሥ ልጅ ከመባል ይልቅ ወዶና ፈቅዶ እግዚአብሔር እንዲያገለግል ሰጠ። ማንም ሰው ከእንዲህ አይነት ምቾት ወደማይመች ሁኔታ በበረሃ ሊያጉረመርብ ከሚችል ህዝብ ጋር ለመሆንና መከራ ለመቀበል አድርግ። ነገር ግን በመንፈስ ቅዱስ ኃይል ሆኖ ይህንን በማድረጉ ወደፊት የሚኖረውን ብድራት ተመልክቷል ነው የምለው። ይህ እንግዲህ በዚህ ላይ ደግሞ ሙሴ ይህንን እግዚአብሔር የሰጠው ነገር በፈቃደኝነት ለህዝቡ ሲሰጥ እንመለከት፣ ራሱንም ሲሰጥ እንመለከታለን። ከዚህም የተነሳ በሙሴ ህይወት እግዚአብሔር ያደረገውን እናስታውሳለን። እንግዲህ ምን ይላለው ይላል፣ ሌሎችም ብዙ ምሳሌዎች አሉ። በዚህ መልክ እግዚአብሔርን ያገለገሉ አገልግለው ያለቡት አሉ። ለምሳሌ ቁጥር 32 ላይ ስለ ጌዲዮን ያነሳል። እንግዲህ ምን ይላለው ስለ ጌዲዮንና ስለ ባርቅ፣ ስለ ሳምሶንም፣ ስለ ዮፍታሄም፣ ስለ ዳዊትና ስለ ሳሙኤል፣ ስለ ነቢያትም እንዳልተልል ጊዜ ያጥርብኛል። እነሱ በእምነት መንግስታትን ድል ነሱ፣ ጽድቅንም አደረጉ፣ የተሰጠውን የተስፋ ቃል አገኙ፣ የአንበሶችን አፍ ዘጉ፣ የይስሐቅን ኃይል አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸው በረቱ፣ በጦርነት ኃይለኞች ሆኑ፣ የባይን ጭፍሮችን አባረሩ፣ ሴቶች ሙታናቸውን በትንሣኤ ተቀበሉ፣ ሌሎችም መዳንን ሳይቀበሉ የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎችም መዘመቻ በመሆን በመገረፍ ከዚህም በላይ በእስራትና በወህኒ ተፈተኑ፣ በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ ሰው ዞሩ ይላል። እነዚህ በሙሉ ቁጥር 12 ላይ ቅድም ያነበብነው እንግዲህ እነዚህ የሚያሄሉ ምስክሮች እንደ ደመና በዙሪያችን ካሉልን ብሎ የዕብራውያን መጽሐፍ ጻፊ የሚናገረው ማለት ነው። እነዚህ አሁን ያነበብኩት ክፍል ውስጥ የተጠቀሱት ማለት ነው። እነዚህ ነገሮች እጅግ ዝም ብሎ የሚሆኑ ነገሮች አይደሉም። በእግዚአብሔር መንፈስ ተሞልተው በእነሱ ላይ የእግዚአብሔር መንፈስ የገለጸው ነው። ለምሳሌ በደረቅ ምድር እንደሚያልፉ የኤርትራን ባህር በእምነት ተሻገሩ ሲል ባህር ተከፈለ ማለት ነው። ባህር ዝም ብሎ አይከፈልም። ይህ የመንፈስ ቅዱስ የጸጋ ስጦታ የሆነው ታላቅ የእምነት ስጦታ ማለት ነው። የሞት መላእክት የእስራኤልን ቤት እንዳይነካ የግብፅ በኩሮችን ሲመታ ማለት ነው። ፈርዖን በታበየ ጊዜ ህዝቡን አለቅ ባለ ጊዜ እግዚአብሔር እሱን አስገድቶ ህዝቡን ነጻ ሊያወጣ በፈለገ ጊዜ የሆነው ይህ ትልቅ የእምነት ስጦታ ማለት ነው። ሌሎችም አሁን ቅድም የጠቀስናቸው ሁሉ አስቸጋሪ ሊሆኑ የማይችሉ ነገሮች ናቸው ዝም ብለን። ስለዚህ በእምነት መንግስታትን የማይሸነፉ መንግስታትን በጦርነት ድል ነሱ ይላል። ከእነሱ የሚበረቱትን የአንበሶችን አብዘጉ ይላል። ይህ እነ ዳንኤልን ስጠቅስ ነው። ከአንበሳ ጋር እያደረ ሳይበላ ማን ያድራል? በእምነት ግን ያም ይቻላል ማለት ነው። የእሳትን ኃይል ይሄ ስለ ሲድራቅ አብደናጎ ስናገር ነው። በእሳት ውስጥ ተጣሉ፣ ነገር ግን አልተበሉ። ይህም እንግዲህ ታላቅ የእምነት ጉዳይ ነው ማለት ነው። በሰይፍ ስለት ከሰይፍ ስለት አመለጡ፣ ከድካማቸው በረቱ፣ በጦርነት ኃይለኞች ሆኑ፣ የባዕድ ጭፍሮች አባረሩ። እንደዚህ እያለ ይቀጥላል። ሌሎቹ ደግሞ ሴቶች ሙታናቸውን በትንሳኤ ተቀበሉ። ይሄ ደቀ መዛሙርትን እነ ማርያምን የኢየሱስ ክርስቶስን ሙታን ትንሳኤ፣ ሌሎችም ደግሞ እንደዚሁ በሐዋርያት እና በጌታ በኢየሱስ ክርስቶስ እና በሐዋርያት የሞቱ ሰዎች እንደተነሱ ያው በደንብ የምናውቀው ነገር ነው። ይህ ሁሉ በእምነት የሆነ ነገር ነው። ሌሎቹም እንደ እስጢፋኖስ የመሰሉ ደግሞ በድንጋይ ተወግረው ሞቱ በእምነት በሰይፍ ስለት ተገደሉ ይላል። እንግዲህ ይሄ የተለመደ ነገር አይደለም። ይሄ የእምነት ጉዳይ ነው። በእምነት የእግዚአብሔር መንፈስ በእኛ ላይ የሰራው ነው። ይህንንም ደግሞ እነዚህ ሰዎች ያደረጉት እግዚአብሔር አምላክን ለማገልገል ነው። ወደውና ፈቅደው እግዚአብሔርን ለማገልገል አቋም በወሰዱ ጊዜ እግዚአብሔር ደግሞ መንፈሱን ሰጣቸው፣ በመንፈስ ቅዱስ ኃይል ሞላቸው። በመንፈስ ቅዱስ ኃይል ሲሞሉ እነዚህ ያልተለመዱ ነገሮችን አደረጉ፣ በእግዚአብሔር መንፈስ ማለት ነው። ወደውና ፈቅደው ለጌታ የራሳቸውን ስለሰጡ እግዚአብሔርም ተጠቀመባቸው። ዛሬ የጸጋ ስጦታ የሚሰጠን እርሱን እንደነዚህ ሰዎች በታማኝነት እንድናገለግል ለራሱ ለእግዚአብሔር ክብር እንጂ ለእኛ ዝና፣ ለእኛ ለግልጽም ሆነ ለስውር ጥቅም በማንኛው መንገድ ለእንዲህ አይነት ነገር ወይም ለራሳችን ወይም ለሌሎች ክብር እንዳልሆነ ይህ ያመለክታል። ያኔ ደግሞ እግዚአብሔር መንፈሱን በመንፈሱ ሲሞላል በኃይል እንሞላለን። ልክ የዚህ አይነት ትላልቅ ነገሮች በእኛም ሊሆኑ ይችላሉ ማለት ነው። ይህ ባለፉት ዘመናት በሆኑት አባቶች ተወስኖ የቀረ አይደለም። ልክ ጥንት እንደሚሰራው ዛሬም የሚሰራ ነገር ነው። ነገር ግን እንዲህ አይነት ነገር እንዲሆን ከተፈለገ ዝም ብሎ በመዳን እምነት ብቻ ሳይሆን ከዛም ያለፈ ደግሞ ታላቅ እምነት ያስፈልጋል፣ እግዚአብሔር ሊያደርግ እንደሚችል ማለት ነው። የዚህ አይነት ደግሞ ታላቅ እምነት በእግዚአብሔር በመንፈስ ቅዱስ ኃይል የሚገኝ እምነት ማለት ነው። እምነት አንዱ ለምሳሌ ለመፈወስ ከማንኛውም አስቸጋሪ ደዌ ለመፈወስ ወይም ደግሞ ከማንኛውም አይነት ችግር ሰዎችን ነጻ ለማውጣት እኛም የራሳችን ጉዳይ እንዲሆንልን ጌታን በምንጠይቅበት ጊዜ የዚህ አይነት በመንፈስ ቅዱስ ሲሆን ጠንካራ እምነት ያስፈልገናል ማለት ነው። ባህሪን መክፈል የሚችል ማለት ነው። ይሄ ከመለማመዳችን በፊት የሚቀድመው በመንፈስ ቅዱስ ኃይል መሞላት ነው ማለት ነው። ልክ እነዚህ ሰዎች በሕይወታቸው የታየው በእኛም ሕይወት ሊሆን ይችላል። አንዳንድ ሰዎች እንደዛ አድርገው ሊያስቡ ይችላሉ። አይ ይህ በጥንት ዘመን የሆነ እንጂ በአሁኑ ጊዜ አይሰራም ብለው የሚያስቡ ሰዎች ሊኖሩ ይችላሉ። ግን አይደለም፣ አሁንም ይሄ ይሰራል። በአሁኑም ጊዜ ይኸው ነው። ያው በዚህ በአዲስ ኪዳን ውስጥ ነው በዕብራውያን መጽሐፍ እነዚህ ኤልያስ ምንኛ ሰው ነበረ ነው ምለው። ግን ያንን ታምር ያደረገው በእግዚአብሔር መንፈስ ነው። እኛም ካመን ያ ሊሆን ይችላል ማለት ነው። በእምነት ደግሞ ስናረግ ለእግዚአብሔር ክብር ነው ያንን የምንጠቀመው። ወደና ፈቅደን ጌታ ልናገለግል ስንጠይቅ እግዚአብሔር እነዚህ ትላልቅ ነገሮችን ሊያደርግ የሚችል እምነት ይሰጠናል። ሌሎች የምንጠቀስ ሰዎችን ይሰጠናል ማለት ነው። ስለዚህ በእኛ ዘመንም የሚሰራ መሆኑን ይህንን ልናስብ ይገባናል። በዚህ ከዚህ ጋር አያይዘን መነሳት ያለበት ነጥብ እነዚህ የአገልግሎት ስጦታዎች፣ የጸጋ ስጦታዎች ለአገልግሎት በቀደሙት ዘመናት በብሉይ ኪዳን ጊዜ ማለት ነው ለተወሰኑ ሰዎች ነበር የሚገለጹት። እግዚአብሔር በመንፈሱ እነዚህ ሰዎች ሲነካቸው እነዚህን ታምራቶችን ያደርጉ ነበር። ለምሳሌ በኤልያስ ላይ ኤልያስ ለእግዚአብሔር ስራ የተለየ ነበረ። ኤልሳ፣ አብርሃም፣ ዳዊት እግዚአብሔር በእነዚህ ሰዎች ውስጥ ኃይሉን በሚገልጽበት ጊዜ ለሰው የተለዩ በተወሰኑ ሰዎች ነበረ። በአሁኑ ጊዜ ግን ይሄ ነገር ለሚያምን ሁሉ በአዲስ ኪዳን ዘመን ማለት ነው፣ በብሉይ ኪዳን በተወሰኑ ሰዎች ላይ የእግዚአብሔር መንፈስ በኃይል መጣ የነበረው፣ በአሁኑ ጊዜ ግን ለሚመን ሁሉ ሊሆን የሚችል ነገር መሆኑ ነው። ይህንን መረዳት በጣም አስፈላጊ ነው። ማናችንም በእምነት በመንፈስ ቅዱስ ከተሞላን ከነዚህ የጸጋ ስጦታዎች አንዱ ወይም ደግሞ ከአንድ በላይ የሆነው ሊሰጠን ይችላል። ለተወሰኑ ሰዎች ለሚመናን ሁሉ። ምክንያቱም አስቀድሞ በጠቀስነው ክፍል ውስጥ እናንተ የንጉስ ካህናት ለእሱ የተመረጣችሁ ሕዝብ ናችሁ ይላል። ማለት ሁላችንም ወንጌልን ለፍጥረት ለመስበክ ከዚያም ያለፈ ደግሞ የፈውስ ስጦታን፣ የማስተማር ስጦታን፣ ሌሎችንም ደግሞ የጸጋ ስጦታዎችን በኋላ ወይም ደግሞ በሚቀጥሉት ጊዜያት የምናያቸው በእኛ ህይወት መለማመድ እንችላለን ማለት ነው። በመንፈስ ቅዱስ ስንሞላ ይሆናል ማለት ነው። እንደ በፊቱ እንደ ብሉይ ኪዳን ዘመን በተወሰኑ ሰዎች በሚመራን ሁሉ ሊደረግ የሚችል ነገር ስለሆነ ይህንን አውቀን እኛም ደግሞ በጌታ በእግዚአብሔር መንፈስ ተሞልተን እነዚህን የጸጋ ስጦታዎችን በህይወታችን መለማመድ እንችላለን ማለት ነው። ግን ተመሳሳይ የሆነው ነገር ቢኖር ምንድን ነው? እነዚያ ሰዎች በእግዚአብሔር መንፈስ ተሞልተው ለእግዚአብሔር ክብር አገልግሎታቸውን እንደሰጡ ሞቲቫቸው እግዚአብሔርን ለማክበር እንደሆነ እኛም ደግሞ በአሁኑ ዘመን ምንም አይነት የጸጋ ስጦታ ይኑረን ዓለምን የሚያስደንቅ ሁሉ ቢሆን ያንን ማድረግ ያለብን ለእግዚአብሔር ክብር ነው። በውስጥ አስተሳሰባችን እንኳን ከዚህ የሚቃረን አካሄድ ካለ እግዚአብሔርን እንበድለዋለን፣ እናሳዝነዋለን ማለት ነው። ነገር ግን ለእግዚአብሔር ክብር ያንን በምናደርግበት ጊዜ እግዚአብሔር በእኛ ህይወት ውስጥ ታላላቅ ነገሮችን ያደርጋል። ስለዚህ በእኛ በሁላችንም የሚሰራ ስለሆነ ሁላችን ለራሳችን ስለዚህ ማዘጋጀት ያስፈልገናል። ደግሞ በአግባቡ ልንጠቀም ይገባናል። ክብሩን ለእግዚአብሔር መስጠት ይገባናል ማለት ነው። ወደና ፈቅደን እግዚአብሔርን ለማገልገል ራሳችንን ስንሰጥ የሚሆነው ነገር እንግዲህ ማድረግ ያለበት አንዱ በጣም ጠቃሚ ነገር ይሄ ነው። በእኛም ዘመን የሚሰራ መሆኑን ለእግዚአብሔር ክብር ማድረግ እንደሚገባን ማለት ነው። ሌላው ነጥብ ከዚህ ጋር መነሳት ያለበት ይህ እነዚህ የጸጋ ስጦታዎች የሚሰጡ በመንፈስ ቅዱስ ኃይል ስንሞላ ነው። ይህንንም በሐዋርያት ስራ ምዕራፍ 2 ላይ እንመለከታለን። ሰዓት እግዚአብሔር በተመረጡ ሰዎች ለአገልግሎቱ በመረጣቸው መንፈሱን ያፈስ ነበር። አሁን ግን በነቢዩ ኢዮኤል እንደተናገረው በኋለኛው ዘመን ማለት በመጨረሻው ዘመን አሁን ከሐዋርያት ጊዜ ጀምሮ ማለት ነው፣ እግዚአብሔር መንፈሱ በስጋ ለባሽ ሁሉ ላይ እንደሚያፈስ ተናግሮ ነበር። እንደዚሁ እንደተናገረም ሐዋርያት ጌታ ኢየሱስ ካረገ በኋላ አገልግሎታቸውን ሲቀጥሉ በኃይልና በስልጣን ወንጌልን እንዲሰብኩ በመጀመሪያ ደረጃ በመንፈስ ቅዱስ መሙላት እንደሚገባቸው በተናገረው መሰረት ያደረገው ነው። ሐዋርያ ስራ ምዕራፍ ሁለት የምናውቀው ክፍል ነው፣ ግን ከትምህርቱ ጋር በጣም ሀሳቡን ጠቅላላ አድርጎ የሚያቀርብ ስለሆነ ይህንን አነበዋለሁ። በዓለ ሃምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነድቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትንም ቤት ሁሉ ሞላው። እንደ እሳትም የተከፋፈለ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉ መንፈስ ቅዱስ ሞላባቸው ይላል። መንፈስም ይናገሩ ዘንድ እንደሰጣቸው በሌሎች ልሳኖች ይናገሩ ነበር። እንግዲህ መንፈስ ቅዱስ ሞላባቸው በጾምና በጸሎት ሲተጉ ለአገልግሎት በስፋት ከማውጣታቸው በፊት ይህ መሆን እንዳለብህ ደግሞ አስቀድሞ ተነግሮ ነበር። መጀመሪያ ወንጌልን ይዛችሁ ከመውጣታችሁ በፊት ኃይልን መሞላት አለባችሁ በተባለው መሰረት ማለት ነው። ያንን ኃይል ያለምንም ፍርሃትና ያለምንም ስጋት የክርስቶስ ኢየሱስን ወንጌል ይዘው እንዲወጡ ይህንን ኃይል መሞላት ነበረባቸው። ይህ ይሆናል በተባለው መሰረት እነሱ በጾምና በጸሎት ሲተጉ ይሄ እየሆነ ነው ያለው ማለት ነው። ከሰማይም በታች ካሉ ሕዝብ ሁሉ በጸሎት ይተጉ አይሁድ በኢየሩሳሌም የሚኖሩ የነበሩ ይህም ድምፅ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ። እያንዳንዱ በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። ተገርመው ተደንቀው እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? ከገሊላ ያልወጡ ማለት ነው። እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? የጳርቴና የሜ የያገሜቴን ሰዎች በሁለት ወንዝ መካከል በይሁዳም በቀፌዶኒያም በጳንጦስም በኤስያም በፍርግያም በጵንፍልያም በግብፅም በቃሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በሮምም የምንቀመጥ አይሁድም ወደ ይሁድነትም የገባን የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ስራ በልሳኖቻችን ሲናገሩ እንሰማቸዋለን። ሁሉም ተገረሙና አመንትተው እርስ በርሳቸው እንጃ ይህ ምን ይሆን አሉ። ሌሎችም ግን እያፈዙባቸው ጉሽ ወይን ጠጅ አግበዋል አሉ። እንግዲህ አሁን እነዚህ ሲተጉ የነበሩት ሐዋርያት ደቀ መዛሙርት ከተለያየ የዓለም ክፍል የበዓለ ሃምሳ የአይሁድን በዓል የእምነት የሃይማኖት በዓል ለማክበር የመጡት ምናልባት በብዙ ሺህ የሚቆጠሩ አይሁዶች ባሉበት ቦታ ሲጸልዩ መንፈስ ቅዱስ በእነሱ ላይ ወርደው ባልተማሩት በማያውቁት ቋንቋ ሲጸልዩ ልክ እግዚአብሔርን በቋንቋቸው ሲያመሰግኑ ሰምተው እነዚህ የገሊላ ሰዎች ቋንቋውን ያልተማሩ እንደሆኑ እናውቃለን። እንዴት እኛ በእኛ ቋንቋ እኛ ከተለያየ የዓለም ክፍል የመጣን አይሁዶች በራሳቸው ቋንቋ የእግዚአብሔርን ሲያመሰግኑ እንሰማለን እንዴት ሊሆን ቻለ ብለው ማለት ነው። ይህ እንግዲህ በመንፈስ ቅዱስ ኃይል ከተሞሉ በኋላ ሊሆን የማይችለው ነገር ሲሆን ማለት ነው። እኔ ለምሳሌ አሁን ዝም ብዬ ተነስቼ የጃፓን ቋንቋ ብናገር አይሆንም ነው የህንድ ቋንቋ። ነገር ግን በመንፈስ ቅዱስ ኃይል አንዱ የመንፈስ ቅዱስ የጸጋ ስጦታ የሆነው በልሳኖች መናገር ነው። ልክ አሁን ይህንንም እንደ ምልክት ሲያደርገው ነው የምንመለከተው ማለት ነው። አሁን ይሄ ነገር ማድረጋቸው ለነዛ አይሁዶች ምልክት ነበረ፣ ተአምር ነበረ። ምክንያቱም ሰው ያልተማረውን ቋንቋ በግልጽ ግዕዙ ሳሳትት እንደዚህ ብናገር ይህም ሊሆን የማይችል ነገር ነው። እናሰሙና ብዙዎቹም ተገረሙ። ለአንዳንዶቹም ደግሞ አይ እነዚህ ሰክረው ነው ይጠራሉ። በመስከረም የማውቁትን ቋንቋ አቀላጥፎ መናገር ይቻላል? አይቻልም። እና በዚህ ጊዜ ጴጥሮስ ያፈረ የነበረው ጴጥሮስ ማለት ነው ተነስቶ ለነዚህ ሰዎች እንዲህ ሲል ይናገራል ቁጥር 14 ላይ ነገር ግን ጴጥሮስ ከአስራ አንዱ ጋር ቆመ ድምፁንም ከፍ አድርጎ እንዲህ ሲል ተናገራቸው አይሁድ በኢየሩሳሌምም የምትኖሩ ሁላችሁ ይህ በእናንተ ዘንድ የታወቀ ይሁን ቃሎችንም አድምጡ ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም ከቀኑ ሶስተኛ ሰዓት ነውና ነገር ግን ይህ በነቢዩ በኢዩኤል የተባለው ነው እግዚአብሔር ይላል በመጨረሻው ቀን እንዲህ ይሆናል ስጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ ወንዶችና ሴቶች ልጆቻቸውም ትንቢት ይናገራሉ ጎበዞቻቸውም በራእይ ያያሉ ሽማግሌዎቻቸውም ህልምን ያልማሉ ደግሞም በዚያች ወራት በወንዶችና በሴቶች ባሪያዎች ላይ ከመንፈሴ አፈሳለሁ ትንቢትም ይናገራሉ ድንቆችን በላይ በሰማይ ምልክቶችንም በታች በምድር እሰጣለሁ ደምም እሳትም የጢስ ጭጋግም ይሆናል ታላቅ የሆነ የተሰማም የጌታ ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃ ወደ ደም ይለወጣል የጌታ ስም የሚጠራ ሁሉ ይድናል ይላል ይሄ የመጨረሻው ዘመን ከመምጣቱ በፊት መንፈሴ በስጋ ለባስ ሁሉ ላይ አፈሳለሁ በዚህም ጊዜም ደግሞ አሁን የሚታዩት አይነት ተአምር ይሆናል ነው ይህ ከመንፈስ ቅዱስ መሙላት ጋር የተያዘ እግዚአብሔር የሚሰራው ተአምር እንጂ ሰክረው አይደለም ያኔ እናንተ የገደላችሁትን ኢየሱስን በመንፈስ ቅዱስ እግዚአብሔር አምላክ እያከበረው ነው ነው የምለው ቁጥር 22 ላይ እንደዚህ ይላል የእስራኤል ሰዎች ሆይ ይህን ቃል ስሙ ራሳችሁም እንደምታውቁት የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆች በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ እርሱም በእግዚአብሔር በተወሰነው ሀሳቡና በቀደመው እውቀቱ ተሰጥቶ በአመፀኞች ሲሰቅላችሁ ገደላችሁ እግዚአብሔር ግን የሞትን ጣራ አጥፍቶ አስነሳው ሞት ይዘው ዘንድ አልቻለም ናል ዳዊት ስለ እርሱ ደግሞ እንዲህ ይላል ጌታ እንደምነሳ ማለት ነው ስለዚህ ቁጥር 29 ላይ አለፍ ብዬ አነባለው የጴጥሮስን ምስክርነት ለእነዚህ ሰዎች ማለት ነው ለእነዚህ በብዙ ሺ ለሚቆጠሩት ከተለያዩ የዓለም ክፍል ለመጡት አይሁዶች የተለያዩ የመጡበትን አገር ቋንቋ ለሚናገሩ አይሁዶች ማለት ነው ወንድሞች ሆይ ስለ አባቶች አለቃ ስለ ዳዊት እንደሞተም እንደተቀበረም ሰምታችኋል እግዚአብሔር አምላክ ኢየሱስ ክርስቶስን አስነሳለሁ እንዳለ ሞትን ድል አድርጎ ተነስቷል እናንተ የገደላችሁት ያ እናንተ የገደላችሁትና ሞትን ድል አድርጎ የተነሳው ኢየሱስ ክርስቶስ የሰጠው መንፈስ ነው በዚህ መንፈስ እንደምንሞላ አስቀድሞ በዮኤል መጽሐፍ በብሉይ ኪዳን ዘመን እንደተነገረው አሁን ያ እየጀመረ ነው ጀምሯል እንጂ በወይን ጠጅ ሰክረን አይደለም ይህ የመንፈስ ቅዱስ ስራ ነው ማለቱ ነው ቁጥር 37 ላይ እንግዲህ ምስክርነቱን ይቀጥላል ጴጥሮስ ያፈሪ የነበረው አሁን በመንፈስ ቅዱስ ኃይል ተሞልቶ እዛውም ደግሞ ከክፍሉ እንደምናየው አንዳንዶቹ ኢየሱስ ክርስቶስን በመግደልም የተሳተፉ ሰዎች በዚህ በበዓል ሀምሳ በዚህ በዓል ውስጥ እንደነበሩ በተዘዋዋሪ መንገድ የመናገር ይችለኛል ለእነዛ ሁሉ ሳይፈራ ማለት ነው ኢየሱስ ተሰቀሉ እና ቁጥር 36 ላይ እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታ ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ነው ብለው ይህ መንፈስ ቅዱስ እግዚአብሔር አምላክ ልጁን ኢየሱስን ሊያከብር የላከው መንፈስ በዚህ መንፈስ በመሞላታችን የሚሆን ነገር እንጂ እንደምታስቡት ሰክረን አይደለም የመንፈስ ቅዱስ ስራ ነው ብሎ በኃይልና በፍጹም ድፍረት ለነዛ ሰዎች የኢየሱስ ክርስቶስን ጌትነትና አምላክነት የመዳንን መንገድ ሰዎች እንመለከታለን ቁጥር 37 ላይ ይህንንም በሰሙ ጴጥሮስ ይህንን ሲናገር በሰሙ የሰሙት ብዙዎቹ ልባቸው ተነካ። ጴጥሮስና ሌሎችንም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። እነዚህ ጌታን የሚሰቀሉት እኮ ማለት ነው የኢየሱስ ክርስቶስን ጌትነት ያልተቀበሉት። ዛሬ በመንፈስ ቅዱስ ኃይል ተሞልቶ ጴጥሮስ ይህንን እውነት ሲገልጽላቸው ልባቸው ተነካ። በተደረገው የእምነት ተአምር ማለት ነው መንፈስ ቅዱስ በሰጠው ጸጋ ተሞልተው ለሌሎች ምልክት የሚሆነው ይህንን ቋንቋ ሲናገሩ ነው። በዚህም ቋንቋ በተለያዩ ቋንቋዎች እግዚአብሔርን ሲያዘምሩ የሰሙ ሰዎች ይህ ከእግዚአብሔር መሆኑን ከመንፈስ ቅዱስ መሆኑን ተረድተው ልባቸው ተነካ ይላል። ስለዚህ ወንድሞች ወይ ምን እናድርግ ብለው ጠየቁ። ጌታን ሊከተሉ ማለት ነው። ያንን የሰቀሉትን ጌታ፣ የገደሉትን ጌታ፣ ያዋረዱትን ጌታ አሁን ሊከተሉ ሊወስኑ ነው፣ እየወስኑ ነው ማለት ነው። ጴጥሮስም ንስሐ ግቡ፣ ኃጢአታችሁንም ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ አላቸው። በኢየሱስ ክርስቶስ ስም ተጠመቁ ብሎ ደግሞ ምን አለ? የመንፈስ ቅዱስንም ስጦታ ትቀበላላችሁ፣ በመንፈስ ቅዱስም ትሞላላችሁ ማለት ነው። ይሄ የመንፈስ ቅዱስ ስጦታ መቀበል በመንፈስ ቅዱስ ኃይል ከተሞላን ማለት ነው። እምነት ሊኖረን ይችላል፣ ግን የበለጠ ጠንካራ እምነት ታምራትን የሚያደርግ አሁን የጠቀስናቸውን ቀደም ብዬ የጠቀስኩትን ነገሮች ለማድረግ ከዛ ያለፈ የመንፈስ ቅዱስ ስጦታ የሆነው እምነት ማለት ነው። ይህም ደግሞ የተስፋ ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እሱ ለሚጠራቸው በሩቅ ላሉ ሁሉ ነውና። ይሄ በሩቅ ላሉት በኋላ ለሚመጣው ትውልድም ማለት ነው። ይሄ ከጀመረበት ጊዜ ጀምሮ በመንፈስ ቅዱስ የሚሞሉት ሰዎች ሁሉ ይሄ ነገር በሕይወታቸው ሊከሰት እንደሚችል በሌላ በኩል ጴጥሮስ እየተናገረ ነው። በብዙ ሌላ ቃልም መሰከረና ከዚህም ጠማማ ትውልድ ዳኑ ብሎ መከራቸው። ቃሉንም የተቀበሉት ተጠመቁ። በዚያን ቀን 3000 ሰዎች ጌታን ተቀበሉ። በዚያን ቀን 3000 የሚያህል ነፍስ ተጨመሩ። ተመልከቱ፣ ይሄ ፈሪ የነበረው አሁን ሞት፣ መደብደብ፣ ፍርሃት ለጴጥሮስ ምኑም አይደለም። አሁን በመንፈስ ቅዱስ ኃይል ስለተሞላ ከዛ ባለፈ ኃይል በእግዚአብሔር ኃይል ተሞልቷል። ታላቅ በሆነ በአገልግሎት ጸጋ ተሞልቷል። ታላቅ በሆነ ወንጌልን በመስበክ መንፈስ ተሞልቷል። ለክርስቶስ ኢየሱስ ለመሞት ምንም አይነት ፍርሃትና ስጋት እንዳያድር በሚቆርጥበት አቋም ጴጥሮስ ተለውጦ ይናለ በመንፈስ ቅዱስ ኃይል ከተሞላ በኋላ እንግዲህ በዚህም ምክንያት በሆነው ታምር በተደረገው በዚህ በታላቅ የተአምራት አገልግሎት 3000 ሰዎች ጌታን ተቀበሉ። ይሄ በጣም የሚያስደንቅ ነገር ነው። ከዛም በዛ ብቻም አላበቃም። በሐዋርያቱ ትምህርትና በህብረት እንጀራንን በመቁረስ በጸሎት የሚተጉ ነበር ቀጠለ። ከዛ እነዚህ ጌታን ተቀበሉ ማለት ነው። የዚህ አይነት የወንጌል አገልግሎት በኃይልና በስልጣን በተአምራት የታጀበ ወይም ደግሞ ያለምንም ፍርሃት ሰዎች እንዲድኑ የክርስቶስ ኢየሱስን ወንጌል ለፍጥረት ለማድረስ ይህ የወንጌል መስበክ ስራ፣ የማስተማር ስራ በመንፈስ ቅዱስ ኃይል ስንሞላ የሚሆን የመንፈስ ቅዱስ የጸጋ ስጦታ ነው። አሁን ጴጥሮስ ላይ ያየነው ማለት ነው። ይህም በሆነ ጊዜ ነገር ግን በሰው ሁሉ ፍርሃት ሆነ ይላል። በሐዋርያትም እጅ ብዙ ድንቅና ምልክት ተደረገ። ሐዋርያት ከጌታ ከኢየሱስ ክርስቶስ ጋር በነበሩበት ጊዜ ብዙ ድንቅና ተአምር ኢየሱስ ያደርግ ነበር። እነሱም ደግሞ እየተከተሉ የሱስ ጋር እየተከተሉ ይማሩ ነበረ እንጂ የዚህ አይነት በግልጽ የሚታይ አገልግሎት የተአምራት አገልግሎት መስጠት እንደዚሁ በይፋ አልተገለጸም ነበር። በእርግጥ ጌታ ያለማምዳቸው ነበር፣ በተለይ የላካቸው ስለ ኢየሱስ ክርስቶስ እንዲያስተምሩ በቡድን በቡድን እየወጡ ሲናገሩ ታምራትን፣ ሌሎችም ነገሮችን እንዲያደርጉ ማለት ነው። እዚህ ላይ ግን ኢየሱስ ክርስቶስ ሞት እንዲ እንዲላኩ ካረገ በኋላ ለዓለም ወንጌልን እንዲያደርሱ ይሄ ሙሉ ኃላፊነት የተሰጠው ለነሱ ስለነበረ አሁን ከዛ ይህንን አገልግሎት በመንፈስ ቅዱስ ኃይል ተሞልተው አሁን ሲጀምሩናል። ብዙ ድንቅ ታምራቶች የሆኑ ነበር። ከዚህ በፊት ኢየሱስ ክርስቶስን የሰቀሉት ሁሉ ተቃዋሚዎች ሁሉ በሰው ሁሉ ፊት ፍርሃት ሆነ ይላል። በሐዋርያት ብዙ ድንቅና ምልክት ተደረገ። ያመኑትም ሁሉ አብረው ነበሩ። ያላቸውንም ሁሉ በአንድነት ያደርጉ ነበር። እንግዲህ ይሄ ብዙ ድንቅና ታምራትን ዓለምን የሚያናውጠው ወንጌልን ለዓለም ያደረሰው የመጀመሪያው ጅማሬ በዚህ አይነት በመንፈስ ቅዱስ ኃይል የተከናወነ ነው። ከዛም ቀጥሎ አሁንም እየተከናወነ ያለው በዛ ነው። መሆንም ያለበት በዛ ነው። በመንፈስ ቅዱስ ኃይል ካልሆነ ሌላው ቀርቶ በድፍረት ወይም ደግሞ ታክቴል እንኳን ለሰዎችም መመስከር ላንችል እንችላለን። ስለ ኢየሱስ ክርስቶስ ጌትነትና ንጉሠ ነገሥትነትም ለመናገር ሊያቅተን ይችላል። እንግዲህ ይሄ የሆነው በመንፈስ ቅዱስ ኃይል ስንሞላ ማለት ነው። ልክ ይህ አገልግሎት አሁን ሲስፋፋና ድንቅ የሆነው የወንጌል መስፋፋት ስራ ሲሰራ እንመለከታለን። ጴጥሮስ በሐዋርያ ስራ ምዕራፍ 3 ላይ ከጴጥሮስ እና ዮሐንስን በጸሎት ለጸሎት በሚሄዱበት ስፍራ ተመሳሳይ የሆነ ነገር ሲያደርጉ እንመለከታለን። ጴጥሮስ እና ዮሐንስን በጸሎት ጊዜ በዘጠኝ ሰዓት ወደ መቅደስ ይወጡ ነበር። ወደ መቅደስም ከሚገቡት ምጽዋት ይለምን ዘንድ ሰዎች ተሸክመው መልካም በሚሏት መቅደስ ደጅ በየቀኑ ያስቀምጡት የነበሩ ከእናቱ ማኅፀን ጀምሮ አንካሳ የሆነ አንድ ሰው ነበረ። እርሱ ጴጥሮስ እና ዮሐንስ ወደ መቅደስ ሲገቡ እንዳላቸው ባየ ጊዜ ምጽዋትን ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ወደ እኛ ተመልከት አለው። እርሱ አንድ ነገር ከእነሱ እንዲቀበል ስጠብቅ ወደ እነሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለኝም፣ ይህም ያለኝን ግን እሰጥሃለሁ፣ በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። በቀኝ እጁም ይዞ አስነሳው። በዚያን ጊዜም እግሩና ቁርጭምጭሚቱ ጸና፣ ወደ ላይ ዘሎም ቆመ። ይመላለስም ጀመር። እየተመላለሰም እየዘለለም እግዚአብሔርን እያመሰገነ ከእነሱ ጋር ወደ መቅደስ ገባ። ሕዝቡም ሁሉ እግዚአብሔርን እያመሰገነ ሲመላለስ አዩ። መልካምን በምግባት በመቅደስ ደጅ ስለ ምጽዋት ተቀምጦ የነበረው እርሱ እንደሆነ አወቁት። በእርሱ ከሆነው የተነሳ መደነቅና መገረም ሞላባቸው። እዚህም ላይ ትልቅ ተአምር ሲደረግ ይታያል። ያ እኮ አዩ ጴጥሮስ እኮ ነው አሁን እዚህ ላይ ከዮሐንስ ጋር ሆኖ ይህንን የሚያደርገው። ይህ እንግዲህ በእግዚአብሔር መንፈስ ከተሞሉ በኋላ በመንፈስ ቅዱስ በኃይል ከተሞሉ በኋላ እየሆነ ያለ አገልግሎት ነው። የመፈወስ ይህ እንግዲህ ትልቅ ስራ ነው ማለት ነው። ይህ ሰውዬ ከተወለደ ጊዜ ጀምሮ እንዲህ አይነት ችግር ያለበት ለወደፊትም በዚሁ አይነት ህይወቱን የሚጨርሰው ነው። ይህ ዝም ብሎ የሚሆን ነገር አይደለም። በሕክምና ምናልባት አሁን እንኳን በጣም በተራቀቀ የሕክምና ጥበብም ምናልባት የማይስተካከል ነገር ሊሆን ይችላል። ምክንያቱም በአሁኑ ዘመን ይህ የነርቭ መጎዳት እንደዚህ ሊስተካከል የማይችሉ ነገሮች ብዙ ሰዎች በዚህ አይነት የሚሰቃዩ አሉ። ዘመናቸው እንዲሁ የተሰቃዩ የሚሞቱም አሉ። ማለት በሰው ጥበብ የሚሆን ነገር አይደለም። እዚህ ላይ እንግዲህ የእግዚአብሔር መንፈስ የኃይል መንፈስ ነው። የእግዚአብሔር መንፈስ ሁሉን የፈጠረና ሁሉን የሚችል በመሆኑ በመንፈስ ቅዱስ ሆይ ኃይል ሆነው ይህንን ቢያደርጉ እግዚአብሔር አደረገው። ምክንያቱም ሰውን የፈጠረ እግዚአብሔር ነው። የሰውን አካል የፈጠረ እግዚአብሔር ነው። የሌለውን እንዳለ ቢያደርግ፣ የጠፋውን እንዲኖር ቢያደርግ አያስደንቅም ማለት ነው። በመንፈስ ቅዱስ ኃይል ሆኖ የመጣ ነገር ማለት ነው። ይሄ በሌላ መንገድ ሊሆን የሚችል ነገር አይደለም። በእግዚአብሔር መንፈስ የሚሆን ነገር ነው። ሐዋርያት እንግዲህ በዚህ መልክ ሌሎችንም ድንቅ ነገሮችን ሲያደርጉ ነበር በመንፈስ ቅዱስ ኃይል ከተሞሉ በኋላ። ከዛ በኋላ የኢየሱስ ክርስቶስን አገኝነት ለዓለም ሁሉ ማብሰሪያ ሲጀምሩ በመንፈስ ቅዱስ ኃይል ተሞልተው ያንዳንዳቸው በተሰጣቸው ጸጋ ሲያገለግሉ ማለት ነው። ያ ፈሪ ጴጥሮስ በአሁኑ ጊዜ እንደሚታዩት ይህንን ሲያደርግ እንመለከታለን። ጠቅላላ የሐዋርያት አገልግሎት በተለይ በመንፈስ ቅዱስ ከዚህ ከባለ አምሳ ቀን ጀምሮ በእንዲህ አይነት ሁኔታ የተሞላ ነው። አሁን የምናየው የዓለም ሕዝብ ክርስቶስ ኢየሱስን ወደ ማወቅ የደረሰበትም በዓለም የክርስቶስ ኢየሱስ ወንጌል በስፋት በዓለም ብዙ በብዙ ሚሊዮን የሚቆጠር ሕዝብ ክርስቶስ ኢየሱስን እንዲያውቅ የክርስትና እምነት መሰረት የተጣለው የአገልግሎቱ መሰረት በመንፈስ ቅዱስ ኃይል የተጀመረ በመሆኑ ነው። እንግዲህ በሐዋርያት ዘመን እንደዚህ ነበረ። ትላልቅ ነገሮች በመንፈስ ቅዱስ ኃይል ከተሞሉ በኋላ እንደዚህ አይነት አገልግሎቶችን ያደረጉ ነበር። ሙታንን ያስነሱ ነበረ፣ ድውዮችን ይፈውሱ ነበረ። ክርስቶስ ኢየሱስ እንደተናገረው እኔ የማደርገው ነገር ሁሉ እናንተም ታደርጋላችሁ እንዳለ፣ እንዲያው እኔ ከማደርገውም በላይ ታደርጋላችሁ፣ ሌሎችንም ነገሮች ታደርጋላችሁ ኃይልን ከተሞላችሁ በኋላ እንዳለ ይህንን ሐዋርያት ሲነጋግሩት እንመለከታለን። በመንፈስ ቅዱስ ከተሞሉ በኋላ አገልግሎታቸው በሙሉ ተለወጠ። እነዚያ ጌታን የገደሉት ሁሉ እነዚህ ሁሉ መቋቋም በማይችሉበት ሁኔታ ማለት ነው። ተመሳሳይ የሆነ ነገር ሌሎችም ታምራቶች ከዚህ በኋላ ሲደረጉ ይላል። ለምሳሌ ጴጥሮስን ሊገሉት ወህኒ በነበረ ጊዜ የእግዚአብሔር መላእክት መጥቶ ያደረገው ነገር እናስታውሳለን። ይህ ራሱ አሁን የእግዚአብሔር መንፈስ የሚሰራው ነገር ነው። በእኛም ዘመን የሚሆን ነገር ነው። በነ ጴጥሮስ፣ በነ ጳውሎስ፣ በነ ዮሐንስ፣ በነ ያዕቆብ ጊዜ የተወሰነ ነገር ሳይሆን ያኔ ጀመረ። ዛሬ ደግሞ በስፋት እግዚአብሔር በዓለም ሁሉ ባመኑት ምእመናት ሁሉ ላይ እንዲሰራ የሚፈልገው ነገር ነው። አውቀን ወደና ፈቅደን ይህንን ከጠየቅን እግዚአብሔር ይህንን በእኛ ሕይወት ሊያደርግ ይችላል ማለት ነው። ይህ ለአንድ ቤተ ክርስቲያን ብቻ የተሰጠ ስጦታ አይደለም። ላመኑት ሁሉ በኢየሱስ ክርስቶስ ላመኑት ሁሉ የሚሰጥ ነው። ለምእመናን ሁሉ በእውነትና በጽድቅ እንደ እግዚአብሔር ቃል ጌታ እግዚአብሔር እንደምታመልክ ቤተ ክርስቲያን ሁሉ በዓለም ዙሪያ ላለች የተለያዩ ስሞች ሊኖሩ ይችላሉ በቤተ ክርስቲያናት፣ ነገር ግን በትክክል እንደ ቃሉ የሚታመልክና የሚታገለግል እግዚአብሔር አምላክን የምትከተል ምእመኖቿንም ደግሞ እንደ ቃሉ የምታስተምር እንደ እግዚአብሔር ቃል በምትመላለስ ቤተ ክርስቲያን ሁሉ መሆን ያለበት ነው፣ ሊሆንም የሚችል ነው። እንግዲህ እዚህ ላይ ልዩነቱ የመጠቀም ያለመጠቀም ጉዳይ ነው፣ የመፍቀድ ያለመፍቀድ ጉዳይ ነው። እኛ ደግሞ ሳንፈቅድ እግዚአብሔር በጉልበት እኛን በመንፈስ ቅዱስ አይሞላል። እኛ ወደና ፈቅደን ስንጠይቅ ነው። ማናችንም ይህንን መጠየቅ እንችላለን። ከየትኛው የቤተ እምነት ልንሆን እንችላለን። ብቻ የስም ጉዳይ ሳይሆን በትክክል እንደ እግዚአብሔር ቃል የምታገለግል የምታመልክ ምእመኗን የምታስተምር አገልግሎቷን በትክክል እንደ እግዚአብሔር ቃል የምትሰጥ ቤተ ክርስቲያን ሲጠይቅ ምእመኖቿን በዛ ውስጥ ያሉት ቢጠይቁ እግዚአብሔር ይህንን ጸጋ ለየትኛው ቤተ ክርስቲያን ሊሰጥ ይችላል? እግዚአብሔር ጸጋውን ሲሰጥ አድሎ አያደርግም። ከቤተ ክርስቲያናትም ውስጥ ወይም ከቤተ እምነቶች በትክክል ጌታን እስካመለኩ ድረስ በትክክለኛ የእምነት መሰረት ላይ በቃሉ መሰረት ላይ እስካሉ ድረስ እግዚአብሔር አድሎ አያደርግ። ያለ አድሎ ለሁሉም ይሰጣል። ይህንን የጸጋ ስጦታ ለአብያተ ክርስቲያናት እያንዳንዱ ሊሰጥ ይችላል። ነገር ግን የእኛ ፈቃደኝነት የእኛ ዝግጅት ማለት ለመቀበል መዘጋጀትና መጠየቅ፣ እርሱን ደግሞ ለማገልገል መጠየቅ ያስፈልጋል። ይሄ በሚኖርበት ጊዜ ልክ እንደነ ሙሴ እንደነ ኤልያስ ፈቅደውና ወደው እንደነ ዳዊት ፈቅደውና ወደው ጌታን እንዳመለኩና እንዳገለገሉ እኛም ደግሞ በዚህ መልክ በምንጠይቅበት ጊዜ በእኛ ህይወት ሊከሰት የሚችል ነገር ነው። በዚህ ጉዳይ ላይ ምንም ትርትር አይባል ወይንም ልንጠራጥረው የሚገባን ጉዳይ አይደለም። እግዚአብሔር መንፈሱን ሰፍሮ አይሰጥም፣ ለሚያምን ሁሉ ይሰጣል። እግዚአብሔር ይህን በማድረግ አድሎ አያደርግም። አንዱ ቤተ ክርስቲያን ዋና የእግዚአብሔር ልጁ ሆኖ ሌላው ደግሞ እንጀራ ልጁ አይደለም። እርሱን የሚታመልክ የእግዚአብሔር ቤተ ክርስቲያን ሁላችንም በዛ ቤተ ክርስቲያን ያለን አማኞች ልንሞላው የምንችል ነገር ነው። ግን ፈቃደኝነትን ይፈልጋል። እግዚአብሔር የሰው ልጅ በጉልበት ሳይሆን ወደውና ፈቅደው ለሚጠይቁት ጸጋውን ይሰጣል። በዛም ጸጋ በመንፈስ ቅዱስ ኃይል ሲሞላል እዚህ አይነት ትላልቅ ነገሮች በእኛ ህይወት ሊደረጉ ይችላሉ። በመንፈስ ቅዱስ ኃይል ስንሞላ የዛን አይነት እምነትን ለማመድ እንችላለን ማለት ነው። ይህ በዚህ ጉዳይ ላይ የጸጋ ስጦታዎችን ከመለማመዳችን በፊት መጀመሪያ የሚቀድመው በመንፈስ ቅዱስ ኃይል መሞላት ነው። በዚህ ጉዳይ ላይ የተለያየ እይታ እንዳለ እረዳለሁ። ግን እንደ እግዚአብሔር ቃል የሆነ ነገር ስለሆነ ልንክደው የማንችለው በቃሉ ውስጥ የተቀመጠው አንዱን ትተን አንዱን ደግሞ የምናነሳው ጉዳይ አይደለም። እንዳንቀንስም እንዳንጨምርም ደግሞ በቃሉ ውስጥ ለእኛ ማስጠንቀቂያ ተሰጥቶናል። ይህ በቃሉ ውስጥ የተቀመጠ ነገር ስለሆነ ሁላችንም ማየት የምንችለው ነገር ስለሆነ ልንክደው የምንችለው ጉዳይ አይደለም። ስለዚህ አሸናፊ ክርስቲያን የክርስትና ህይወት ለመኖር አሸናፊ አገልግሎት እንደ ሐዋርያት ምድርን የሚያናውጥ አገልግሎት ለመስጠት በመንፈስ ቅዱስ ኃይል መሞላት ያስፈልጋል። በጸጋ ስጦታ በምንሞላበት ጊዜ እግዚአብሔር የተለያዩ ስጦታዎችን ይሰጣል። እንግዲህ መሰረታዊ ነገር ይሄ ነው። ይህንን በምናደርግበት ጊዜ የተለያዩ የጸጋ ስጦታዎች ለእኛ በምንሰጡበት ጊዜ እኛ ደግሞ በቅንነት እና ክብሩ ለጌታ እየሰጠን በፍጹም በታማኝነት በመገዛት የጸጋ ስጦታውን በተግባር ላይ መዋል ያስፈልገናል ማለት ነው። እንግዲህ እዚህ ላይ ነው ትልቁ መሰረታዊ ነገር ይህ ነው። በጥንት እንደነበረው ጥንት በተወሰኑ ሰዎች ይደረግ የነበረው አሁን በሁሉም ላይ ክፍት ነው ማለት ነው። በዚህ መልክ እኛ ሁላችን ታዘና ወደን በእግዚአብሔር መንፈስ ተሞልተን እንደ እግዚአብሔር ቃል ደግሞ ስንኖር የመንፈስ ቅዱስ ፍሬዎች በእኛ ይታያሉ። የመንፈስ ቅዱስ ስንዛ የጸጋ ስጦታዎች በእኛ ይገለጣሉ። የመንፈስ ቅዱስ ፍሬዎች ሲኖር በቅድስና ስንመላለስ ከሌላው የዓለም ሕዝብ የተለየን መሆናችንን ሰው ሁሉ ሊመሰክር ይችላል። በእምነት ደግሞ እርሱን ለማገልገል ስንፈቅድ ያ በቅድስና የምናመልከውን ወድና ፈቅደን የምንገዛለትን ጌታ ለእሱ ክብሪን ለመግለጽ ልናገለግል እኛ ያየነውን ጣፋጭ ህይወት ሌሎች እንዲያገኙ የለወጠንን ህይወት ሰላም የሰጠንን ይህ ክብር ያገኘንበትን ህይወት ታድሶ ያገኘንበትን ህይወት ያንን አምላካውን የዓለም ኑሮ የለወጠንን ህይወት የኢየሱስ ህይወት ስንኖር ሌሎችም ደግሞ ወደዚህ ህይወት እንዲመጡ ለሌሎች ወንጌልን ለመስበክ ለማስተማር ሌሎችን መንጋዎች ለመጠበቅ ያኔ ይህንን አገልግሎት እንደሚገባ ለመወጣት በመንፈስ ቅዱስ ኃይል ተሞልተን የጸጋ ስጦታዎችን ልንቀበል ይገባናል ማለት ነው። ይህ እንግዲህ የዚህ ትምህርት ጅማሬው ይሄ ነው። ከተሞላን በኋላ ደግሞ ወይም ደግሞ የጸጋ ስጦታን ከተቀበልን በኋላ አላማው የክርስቶስ ኢየሱስን ወንጌል በኃይልና በስልጣን ለመስበክ ቅድም እንዳየነው ጴጥሮስ አንድ ጊዜ ሲሰብ 3000 ሰዎች እንዳሉ ከዛም በኋላ ይሄ ቀጠለና አሁን ባለበት መልክ ወንጌል ለዓለም ሁሉ ደረሰ። ልክ በሐዋርያ ዘመን እንደነበረው ተመሳሳይ የሆነ ነገር በመንፈስ ቅዱስ ኃይል ይህንን የእግዚአብሔርን ቃል እውነት ተቀብለው በዚህ መሰረት ጌታን የጠየቁት በአሁኑ ዘመንም ይሄ ነገር እየሆነ ነው ያለው። እንዲያውም እኛ ላናውቀው እንችላለን፣ ላንሰማው እንችላለን እንጂ በአሁኑ ዘመን ደግሞ ትላልቅ ድንቅ ታምራቶች የሚሰሩበት ሁኔታ ይኖራል። ልክ በሐዋርያ ዘመን የነበረው በብሉይ ኪዳን በነ ኤልያስ ጊዜ የነበሩት ጊዜ በተለያዩ ጓዳዎች በተለያዩ የዓለም ክፍሎች ኢየሱስን ሲይዘው በመንፈስ ቅዱስ ኃይል ተሞልተው ሰዎች ተመሳሳይ የሆኑ ነገሮችን እየሰሩ ያሉበት ሁኔታ ይኖራል። ልክ ያን እንደነበረ ዛሬም እግዚአብሔር ብዙ ድውያንን ሲፈውስ እንመለከታለን። ለምሳሌ ሊፈወስ የማይችለውን የካንሰርን በሽታ ሲፈወስ እንመለከታለን። በምን መልክ ፈወሰ? እንዴት ተፈወሰ? ምን ሆኖ ነው? ማታችንን ስንሆን ማብራሪያ መሰጣት ይችልም። እግዚአብሔር የካንሰርን ሴል ለውጦ በጤናማ ሴል እንዴት እንደለወጠ ያ ተስፋ ቆርጦ ሞትን የሚጠብቀው ሰውዬ የካንሰር ሴሎቹ ለዛ ሊያበቁ ያሉት ያ ተባስተው የነበሩት ጠፍተው በጤናማ ሴሎች እንዴት እንደተተኩ ማንም ማብራሪያ ሊሰጥ አይችልም። ይህ ሰማያዊ ይህ መለኮታዊ ነገር ነው። ሰማይና ምድርን የፈጠረ እግዚአብሔር አዳዲስ ነገሮችን ማድረግ የሚችል እግዚአብሔር፣ ይህንን የሌለውን ፍጥረት ዓለም ወደ መኖር ያመጣ እግዚአብሔር፣ ይህንን እጅግ በጣም ልቆ መሳፍርች የሆነውን ወሰን የሌለውን ፍጥረት ዓለም ካለመኖር ወደ መኖር ያመጣው፣ የሰው ልጅ በዚህ አይነት መልክ የፈጠረው፣ እንስሳትን በዚህ መልክ የፈጠረው፣ ታምራትን በማድረግ ይህንን ፍጥረት ዓለም የሰራው እግዚአብሔር ዛሬ የካንሰር ሴልን ወደ ጤናማ ሴል ቢለውጥ አስደንቅ። እግዚአብሔር አደረገው። በምን መልክ እንዳደረገው ግን አናውቀው። አሁን እኛ ከደረስንበት መረዳት ይህ ውጭ ይክባይ ውሃ አጥንት የለው ወይም መቆም የሚችል ጉዳይ የለው። ነገር ግን ውሃ ቆሞ የህዝቡ እስራኤል እንደተሻገረ ማለት ነው። ይህም ታምር ነው። ከተወለደ ጊዜ ጀምሮ እውር ሆኖ የተወለደ ወዲያውኑ በደቂቃ ውስጥ በጣም እጅግ በጣም በዛ በግፍበት አይን ሲያገኝ፣ ይህ እንዴት እንዳገኘ እኛ መናገር አንችልም። ምክንያቱም የሰውነትን ክፍል በዚህ መልክ የፈጠረ እግዚአብሔር ያንን የተዛባውን ያንን እሱ በሚፈልገው መንገድ ሊያደርግ ይችላል። ያ የማያዝ እውር እንደዛ ቢሆን ቅድም እንዳየነው ደግሞ የነርቭ ወይም ደግሞ ችግር ያለበት ከተወለደ ጊዜ ጀምሮ አንካሳ የሆነው እንደዛ ብለን ድንቅ አይደለም። ነገሩ ድንቅ ነው፣ ግን ለእግዚአብሔር ድንቅ አይደለም። እግዚአብሔር ሁሉን ቻይ ስለሆነ ያደርጋል። አሁን እኮ እምነት ማለት በሌላ መልክ ሊሆን የማይችለው ነገር በእግዚአብሔር ይቻላል ማለት እኮ ነው። እየሆነ ያለውም ይሄ ነው። 38 ዓመት ሙሉ የአልጋ ቁረኛ የነበረው ሰው አልጋ የተሸክመ ሄድ ሲል እንዴት ሊሆን ይችላል? ይሄ የማይሆን ነገር ነው፣ ግን የሚሆን ነገር ነው። በእግዚአብሔር ልክ በመንፈስ ቅዱስ ኃይል ስንሞላ የማይሆኑ በተፈጥሮ መንገድ የማይሆነው ነገር ታምር የሚደረግበት እምነት የምንለማመድበት ማለት ነው። ይህንንም ደግሞ እግዚአብሔር የሚያደርገው ለእርሱ ክብር ነው እንጂ ሁልጊዜ በተፈጥሮ የሰጠው ልክ ሁልጊዜ ሽረን እንድንሄድ ሳይሆን በሚያስፈልግበት ጊዜ የሁሉን ቻይነቱን የእሱን ታላቅነቱን ለሰው ልጅ ለመግለጽ የሚያደርግበት ቅድም የቋንቋ ነገር እንዳይ ነው ማለት ሰው የማይችለው ቋንቋ ልክ ያለምንም ስህተት ሲናገር ሌሎች ሰምተው ደግሞ ጌታን አክብረው ኢየሱስ ክርስቶስን ለመከተል እንደወሰኑ ማለት ነው። ልክ እንደዚህ ማለት ነው። ይሄ በመንፈስ ቅዱስ ኃይል ስንሞላ የሚሆን ነገር ነው። በአሁኑ ጊዜ ደግሞ ለምድር ወንጌልን ለማድረስ በስልጣንና በኃይል ደግሞ ወደ ሰዎች ህይወት ድረስ የሚችል ትምህርት ለመስጠትም የዚህ አይነት አገልግሎት ያስፈልጋል። ይህን አገልግሎት ለመስጠት ደግሞ ታምራታዊ የሆኑ ነገሮች የእግዚአብሔር መንፈስ የሚያደርጋቸው ነገሮች የእግዚአብሔር መንፈስ በእኛ ውስጥ ሲሆን እኛ በመንፈስ ቅዱስ ኃይል ስንሞላ የሚሆን ነገር ነው። አገልግሎታችን እንግዲህ በዚህ ካልሆነ አሁን ለብዙዎቹ እንግዲህ እንደሚገባ ለማድረስ ወንጌልን ለማድረስ ያስፈልጋል ማለት ነው። እንግዲህ በመንፈስ ቅዱስ ኃይል መሞላት ቀድማ ለእርሱ ክብር ነው። ከተሞላን በኋላ ደግሞ የጸጋ ስጦታን በምንጠቀምበት ጊዜ ባልተለመደ መንገድ የእግዚአብሔርን ኃይል እየገለጽን ብዙዎቹ ወደ ኢየሱስ ክርስቶስ እንዲመጡ ልናደርግ እንችላለን። ትልቁ የጸጋ ስጦታ ዓላማው ሰዎች እንዲድኑ እምነታቸው ይህ እግዚአብሔር ማድረግ እንደሚችል እምነታቸውን በእግዚአብሔር ላይ አድርገው በኢየሱስ ክርስቶስ ያለውን ይህ ውብ የሆነውን ሕይወት እንዲያገኙ ነው። እኛም ደግሞ የጸጋ ስጦታን መጠየቅ በመንፈስ ቅዱስ ኃይል ከተሞላን በኋላ መጠየቅ ያለብን ለራሳችን ክብር፣ ለራሳችን ጥቅም ወይም ለሌላ ነገር ሳይሆን ለሌሎችም ጥቅም ሳይሆን እግዚአብሔር በእኛ ካብሮ ለሰዎች ይህንን የእግዚአብሔርን ስራ በኃይልና በክብር ማድረስ እንድንችል ነው። ዋናው ዓላማ ይሄ ነው። እንግዲህ ይህንን ካል በአሁኑ ዘመንም እየሰራ ነው ያለው። እንግዲህ ቀጥሎ ያሉትን እነዚህ የጸጋ ስጦታዎች እያንዳንዳቸውን ማየት ላይ የተያዙት ሌሎች ነገሮችን ማንሳት በሚቀጥለው እናያለን። አሁን የዛሬ ትምህርታችንን እንግዲህ ጊዜ ላይ እናቆምና በጸሎት እንዘጋለን። የዘላለም አምላክ እግዚአብሔር ሆይ ስለ ቃል ስለተናገርከን፣ እግዚአብሔር ሆይ የተናገርከንን ደግሞ መፈጸም እንደሚችል እኛንም ደግሞ እግዚአብሔር በኃይል እንድትሞላል በኃይል ያንተን ሀሳብና ፈቃድ ማገልገል እንድንችል በምናደርገው ነገር ሁሉ አንተ እንዳሳየህን ወደኛ ፈቅደን እግዚአብሔር አንተን እንድናገለግል የሰጠህን ደግሞ በአግባቡ መጠቀም እንድንችል እግዚአብሔር ሆይ እንዳሳየህን ካሳየህን ውጭ እንዳንሰራበት ጠብቀን። አምላካችን እግዚአብሔር ሆይ ቀሪው ጊዜያችንን ሁሉ ጌታ ሆይ ላንተ አሳልፈን እንሰጣለን በኢየሱስ ክርስቶስ ስም።